Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከፍተኛው ሸክም የሚኖረው የሐሰት ወሬን በመከላከል እያንዳንዳችን ላይ ነው። መንግስት እኛ መሃል ሆኖ ማስተካከል የመዳኘት ትግል የማስከበር ግዴታ ነው ያለበት።
የመረጃ ቴክኖሎጂ ባለሙያው እንግዳችን አቶ ዳኛቸው ተሾመን የሰማችሁት አድማጮች፣ ለጥያቄው መልስ በተሰኘው ቅንብራችን በሐሰት ወይም በፈጠራ ወሬና በሚያስከትለው ጣጣ ዙሪያ ትናንት ምሽት ለጥያቄው መልስ ፕሮግራም የጀመርነውን ሙሉ ውይይት ለምሽቱ ይዘን ቀርበናል። እናስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ከዛሬ ቅዳሜ ነሐሴ 11 2011 ዓ.ም ስርጭታችን ጋር አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የአፍሪካ ህብረትና ኢትዮጵያ በጋራ የሸመገሉት የሱዳን ወታደራዊ መሪዎችና የተቃዋሚዎቹ ድርድር ዛሬ የስልጣን መጋራት ስምምነት ተደርሶበታል። በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አነሳሽነት የተካሄደው ድርድር ወታደራዊ መሪዎቹና ተቃዋሚዎቹ በጋራ የሚሳተፉበት የአስተዳደር ምክር ቤት ለማቋቋም የሚያስችል ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና ሌሎች እንግዶች በተገኙበት በዛሬው የፊርማ ስነ ስርዓት አስመልክቶ እስክንድር ፍሬው ከአዲስ አበባ ያደረሰን ሪፖርት እንሆ።
ለወራት የዘለቀው የሰላም ሂደት ዛሬ መቋጫ አግኝቷል። በተለያየ ጎራ የተሰለፉት የሱዳን ተቀናቃኝ ወገኖች የመጨረሻ ስምምነት ተፈራርመዋል። ዛሬ በተፈረመው ስምምነት መሰረት የሱዳን ወታደራዊ መሪዎችና ሲቪሎቹ የተቃዋሚ መሪዎች ሉዓላዊ ምክር ቤት ተብሎ የሚጠራ የጋራ መንግስት ያቋቁማሉ። ምርጫ እስከሚካሄድ ድረስ በሚቆየው በዚህ ምክር ቤት 6 ሲቪሎችና 5 ጀነራሎች ይኖራሉ። ምክር ቤቱ በሊቀመንበርነት የሚመራው ደግሞ ተራ በተራ ይሆናል። የሱዳንን ወታደራዊ ምክር ቤት በመወከል ስምምነቱን የፈረሙት ሌተና ጀነራል አብዱል ፈታህ አብዱራህማን ሲሆኑ የነጻነትና የለውጥ ጥምረት የተሰኘውን የተቃዋሚዎች ስብስብ በመወከል ደግሞ አህመድ አልራቢ ፊርማቸውን አኑረዋል። የቀድሞው ፕሬዝዳንት ኦማር ሐሰን አልበሽር ከስልጣን ከተወገዱ በኋላም የቀጠለው የተቃውሞ እንቅስቃሴ፣ ግጭትና ፍጥጫ የሱዳን ጎረቤት ሀገራትንና ዓለም አቀፉን ማህበረሰብ ሲያሳስብ ቆይቷል። በተለይም የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የጀመሩት ጥረትና በኋላም የአፍሪካ ህብረት የተቀላቀለው የማሸማገል ሂደት ነው ዛሬ ውጤት ያስገኘው። ጠቅላይ ሚኒስትሩ በቀጥታና በልዩ መልእክተኛቸው አምባሳደር መሐሙድ ድሪር አማካኝነት ነው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ ካርቱም በተካሄደው የፊርማ ስነ ስርዓት ላይም ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን አመሰግናለሁ። አወዛጋቢው የናይጄሪያ እስላማዊ ንቅናቄ የተባለው የሺያ እስልምና ቡድን መሪ ሼክ ኢብራሂም አልዛክዛኪ ለአጭር ጊዜ ለሕክምና ከተጓዙባት ከህንድ በድንገት ወደ ሀገራቸው እንዲመለሱ መደረጉ ተሰማ። ለአራት ዓመታት በእስር ላይ የቆዩት ሼሁ በዚህ ሳምንት ለሕክምና ወደ ውጭ እንዲሄዱ በናይጄሪያ መንግስት ፈቃድ የማግኘታቸው ዜና ደጋፊዎቻቸውን አስደስቶ ነበር። ሼክ ዛክዛኪ ሁከት በማነሳሳት የተከሰሱ ሲሆን እሳቸው ግን ወንጀላውን ያስተባብላሉ። በስር ላይ ሳሉ ሁለት ጊዜ የአንጎል ውስጥ ደም መፍሰስ ያጋጠማቸውና አይናቸውም ላይ አደጋ የተደቀነባቸው ከአሁን ቀደም በዘገባዎች ተጠቁሞ ነበረ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከአፍጋኒስታኑ ታሊባን ቡድን ጋር ሀገራቸው ስለያዘችው ድርድር ትናንትና ብሔራዊ የጸጥታ አማካሪዎቻቸው ጋር ውይይት ማድረጋቸውን ዋይት ሀውስ አስታውቋል። ስብሰባው የተካሄደው ሁለቱ ወገኖች ላለፉት 19 ዓመታት ግጭት ላይ በምትገኘው በአፍጋኒስታን ያሉትን የዩናይትድ ስቴትስ ወታደሮች እጣ የሚወስን ስምምነት ላይ ሊደርሱ ተቃርበዋል የሚሉ ዘገባዎች እየወጡ ባሉበት በአሁኑ ወቅት መሆኑ ነው። ፕሬዚደንት ትራምፕ ከውጭ ጉዳይ ሚኒስትራቸው ከማይክ ፖምፔዮ እና ከሌሎችም የብሔራዊ ጸጥታ አማካሪዎቻቸው ገለጻ ተደርጎላቸዋል። ዩናይትድ ስቴትስ ኦሬገን ክፍለ ግዛት ፖርትላንድ ከተማ ዛሬ ይካሄዳሉ ተብለው ለሚጠበቁት ሁለት የተቃራኒ ወገኖች ሰልፎች በተጠንቀቅ ላይ እንደምትገኝ ተገለጸ። ፖርትላንድ ፖሊስ ግጭት እንዳይፈጠር ለመጠንቀቅ በከተማዋ መሃል ቦታ ቦታ ይዞ ጥበቃ ላይ ነው የሚገኘው። በአንድ በኩል ቀኝ ክንፍ ተቃዋሚ ሰልፈኞች ይወጣሉ ተብሎ በሚጠበቅበት ቦታ የከተማዋ ጸረ ፋሽስት ቡድኖችም ተቃራኒ ሰልፋቸውን እዚያው ላይ ሊያካሂዱ ነው ያቀዱት። የከተማይቱ ከንቲባ ፖርትላንድን የጥላቻ መንጃ ለማድረግ የምትፈልጉ አትምጡብን ሲሉ ከከተማዋ የሃይማኖትና የንግድ መሪዎች ጋር ሆነው ማስጠንቀቂያ ሰጥተዋል። በመጨረሻ የስፖርት ዜና። አስመራ ላይ እየተካሄደ ባለው የምስራቅና የመካከለኛ አፍሪካ የእግር ኳስ ምክር ቤት ሴካፋ ከ15 ዓመት ዕድሜ በታች የወንዶች ሻምፒዮና የዩጋንዳ ቡድን ኢትዮጵያን፣ ሩዋንዳ ደቡብ ሱዳንን አሸንፈዋል። ብርሃነ በረሀ ከአስመራ ዘገባ ልኳል።
ትላንት የጀመረው 10 ብሔራዊ ቡድኖች እየተሳተፉበት ያሉት በአስመራ እየተካሄደ ያለው የመካከለኛና ምስራቅ አፍሪካ ሴካፋ የወንዶች ከ15 ዓመት በታች የእግር ኳስ ግጥሚያ ዛሬ ሰኔ 17 2019 ኢትዮጵያ ከኡጋንዳ፣ ሩዋንዳ ከደቡብ ሱዳን ባደረጉት ጨዋታ ሩዋንዳና ኡጋንዳ 3-0 በሆነ ተመሳሳይ ውጤት አሸንፈዋል። የኢትዮጵያ ብሔራዊ ቡድን በ3 በ62ና 64ኛ ደቂቃዎች በተቆጠሩበት ጎሎች ነው የተሸነፈው። የኢትዮጵያ ብሔራዊ ቡድን አሰልጣኝ ሰለሞን ሞካ የሽንፈታቸው ዋነኛ መንስኤ ያደረጉት የአጭር ጊዜ ዝግጅትና የኡጋንዳ ብሔራዊ ቡድን የተሻለ ዝግጅትና የእድሜና የአካል ብቃት ልዩነት እንደሆነ ተናግሯል። ሩዋንዳና ደቡብ ሱዳን ባደረጉት ጨዋታ የሩዋንዳ ብሔራዊ ቡድን ኤሪክ ራሃሚ ባስቆጠራቸው 3 ግቦች ማሸነፍ ችለዋል። የሴካፋ ከ15 ዓመት በታች የእግር ኳስ ግጥሚያ ነገ ሰኔ 18 2019 ሱዳን ከኬንያ፣ ቡሩንዲ ከሶማሌ በሚያደርጉት ጨዋታ ይቀጥላል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነ በርሀና አመሰግናለሁ። ለሰዓቱ ያለን ዜና በዚሁ ተጠናቋል።
አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ምሽቱ ቀዳሚ ቅንብር ለጥያቄው መልስ ነው የምወስዳችሁ። የሐሰት ወይም የፈጠራ ወሬና እያስከተለ ያለው ጣጣ። በትላንትናው ምሽት ጀምር ያደረግነውን ቅንብር ወይም ዝግጅት ሙሉ ውይይት ለምሽቱ ይዘን ቀርበናል። አቶ ሸዋንግዛው ቦጋሌ የተባሉ አድማጫችን በሰነዘሩት ጥያቄ ነበር የትላንቱን ምጥን ዝግጅት የቋጨነው። በርዕሰ ጉዳዩ ዙሪያ ከአድማጮች ለቀረቡ ጥያቄዎች መልስ የሚሰጡን እንግዳችን የመረጃ ቴክኖሎጂ ባለሙያው አቶ ዳኛቸው ተሾመ ናቸው። የፕሮግራሙ አዘጋጅና አቅራቢ ትስታ በላቸው ናት። በትላንትናው ምሽት ጀምር ያደረግነውን ቅንብር ሙሉ ዝግጅት አቶ ሸዋንግዛው ቦጋሌ የተባሉ አድማጫችን በትላንቱ ምሽት መጨረሻ ባነሱት ጥያቄ ነበር የቋጨነው። ከዚያ እንነሳለን።
ዳኛቸው አመሰግናለሁ። በቅድሚያ ምስጋናዬን በማቅረብ ለዚህ ስለተባበራችሁ፣ አጠቃላይ አሁን በዚህ በ27 ዓመቱ ኢህአዴግ አገዛዝ ዘመን ኢትዮጵያ አብዛኛው የስድብ ፖለቲካ ላይ ፌክ ኒውስ ላይ ያልሆነውን ሆነ ብሎ በፈጠራ ወሬዎች ላይ ተመርኩዞ ህዝብን ለማሸበር ስራዎች ተጀምረው አሁን ስኬታቸው አገር ወደ ማጥፋት ደረጃ ላይ የደረሰበት ሁኔታ እየተስተዋለ ነው። ይበልጡን አሁን ስንመለከተው በአገሪቱ ውስጥ ሚዲያዎች ላይ ያሉ መሰዳደቦች በአንድ ጊዜ የመጡ ሳይሆኑ ለብዙ ጊዜ የልዩነት ስብከት ተሰብኮባቸው ኢትዮጵያ ውስጥ እኔ አሁን ትንሽ ከዚያ በፊትም ያሉትን ደርግንም አይቼዋለሁ። የተለያዩ ከዚያ ደርግን ከደርግ ጀምሮ ያሉትን ነገሮች አይቻቸዋለሁ እና አሁን ስንመለከተው የዘር ልዩነታችን ይበልጥ በሚዲያ ላይ ሾክ እየተደረገ ሰዎችን ላላስፈላጊ እርምጃ እንዲወስዱ እየገፋፉ የተለያዩ ሰዎች በፌክ ኒውስ የራሳቸውን አካውንት በመዘርጋት አገሪቱ ውስጥ ከፍተኛ ኪሳራ እንዲደርስ ከሚያደርጉት ጦር ከፈታው ወሬ የፈታው እንደሚባለው በወሬ አገሪቱን ለማውደም የተዘጋጁ ሰዎች አሉ እና በዚህ ረገድ
መንግስት በኢትዮጵያ ውስጥ ፌክ ኒውስ የሚሰሩ ሰዎች ላይ ምን ማድረግ አለበት? ህዝቡ በራሱ ደግሞ የሚያፈርሰው አስተዋጽኦ ለመንግስት የሚያደርገው አስተዋጽኦ ምን መሆን አለበት ይላሉ በሚለው ነው ልጠይቅ የፈለኩት። ሰዎችስ ደግሞ ወደ ራሳቸው ህልና ተመልሰው ከራሳቸው ጋር ታርቀው በኢትዮጵያዊ አንድነት ላይ ሆነው ኢትዮጵያ ወደ አንድ መስመር ሄዳ ሰዎች በፍቅርና በሰላም እንዲኖሩ ምን ማድረግ አለባቸው? በእነዚህ በሶስቱ መስኮች ምክር ቢያቀርቡ ቮይስ ኦፍ አሜሪካ አመሰግናለሁ። እነዚህን ጥያቄዎች ነው ማቀርበው።
እሺ፣ አቶ ሸዋንግዛው ቦጋለ በጣም አርጌ አመሰግናለሁ። ለአቶ ዳኛቸው ተሾመን ለቃለን መልሱን እንዲሰጡልን።
እሺ፣ በጣም አመሰግናለሁ። ወይዘሮ ትዝታ ይፈቀድልኝ ትንሽ ወደ ኋላ ልሂድና ፌክ ኒውስ የሚስፋፋው እንዴት ነው፣ ለምን ነው የሚስፋፋው የሚለው ስንገልጽ ለነኝ ሁሉ መልስ ማቀፊያ ይሆናል።
እሺ፣
ፌክ ኒውስ የሚስፋፋባቸው ሁለት ተቀዳሚ ነገሮች አሉ። አንደኛው ሁሉም ከኛ ከግለሰቡ ማለት ነው፣ ከግለሰቦች ጥንቃቄ፣ ከግለሰቦች ያሰራር ስልት አኳያ የሚመጣ ነው። አንደኛው በእንግሊዝኛ ፊልተር በብል የሚባል ጽንሰ ሐሳብ አለ፣ ፊኖሚና አለ። ፊልተር በብል የሚባለው ምንድን ነው? ሁላችንም ለምሳሌ አሁን በድረገጾች ላይ ማህበራዊ ሚዲያ እንደ ፌስቡክ ወይንም እንደ ትዊተር፣ ዩቲዩብ ላይ ምናምን ስንሄድ የምንከበው በምናምናቸው በሚመስሉን ሰዎች ነው ራሳችንን የምንከበው። እና እኔ ለምሳሌ ኢንተርኔት ላይ ስወጣ የማነባቸው መጽሐፎች፣ የምገዛቸው መጽሐፎች፣ የምሄድባቸው ዌብሳይቶች፣ የማናግራቸው ወዳጆቼ ምን እንደሆኑ ይሄ ኢንተርኔት ላይ ያሉ የሰውን ንቅናቄ የሚጽፉ ዶክመንት የሚያረጉ የሰውን የዲጂታል ማንነት የሚጽፉ ክፍሎች አሉ። እና እነኛ ያጠኑናል።
እንደው ለማብራራት ያህል እነዚህ ራሱ ኢንተርኔቱ የኛን አዝማሚያ ፍላጎት ወይንም ደግሞ ምንወያያቸውን ሐሳባችንን ምንጋራቸውን ወይንም ምንወዳቸውን ነገሮች ሬጅስተር ያረጋል ማለት ነው አይደልም?
ልክ ነው። እነዚህ ዋና ዋና የኢንተርኔት መረጃ ፍለጋ ማሽኖች ሰርች ኢንጂንስ ናቸው።
ኢንጂንስ
አው እና እነኚህ ሰርች ኢንጂኖች የፍለጋ ቀመራዎችን አልጎሪዝም ይባላል። ለበምን አይነት የሰውን ማንነት የሰውን ምንነት ቄ በሚያረጋው ንቅናቄ ማወቅ እንችላለን ብለው ለምሳሌ ባንክ ሄዶ ኢንተርኔት ላይ ካለው አካውንት ሄዶ አንድ ነገር ሲገዛ ጀምሮ አንድ ዌብሳይት ላይ ሄዶ እዚህ ጋር ሲጠቁም ክሊክ ሲያረግ ምን ያህል ደቂቃ ቆየ እዚህ ላይ፣ ምን ያህል ሰከንድ ቆየ እዚህ ላይ፣ ከዚህ በኋላ የት ሄደ፣ ከዚህ ምን አረገ የሚለውን በጠቅላላ ያጠኑንና እያንዳንዱን ግለሰብ ያቁታል ማለት በሚችልበት ሁኔታ ነገ ጠዋት ተነስቶ ምን ያረጋል የሚለውን እስከ መተንበይ ድረስ ይደርሳሉ። እና በዚህ የተነሳ ለእያንዳንዳችን ይሄ ፊልተር በብል የሚባል በአማርኛ ለመተርጎም ሞክሬ የጠራ ክበብ ስልቻ፣ እዛ ስልቻ ውስጥ ይከቱናል፣ ፊልተር በብል ውስጥ ይከቱናል። እና ይከቱንና እኔ አሁን ነገ ተነስቼ ኢስታንቡል ምንድን ነው ብዬ ስለ ኢስታንቡል የመረጃ ሰርች ኢንጂን ብጠይቅ ለእኔ ስለ ኢስታንቡል የሚሰጠኝ ገለጻና አንድ ደግሞ የስነ አይምሮ ፕሮፌሰር ጃፓን ውስጥ ያለ ቢጠይቅ ስለ ኢስታንቡል የሚሰጠው ገለጻ ልዩ ልክ ሁለት ኢስታንቡል እንዳሉ አድርጎ ነው። ምክንያቱም ለዛ ለስነ አይምሮ ፕሮፌሰር ማወቅ የሚፈልገውን ነገሮች ሁሉ እስከዛ ድረስ ስለሱ ያጠኑትን ይጠቀሙና ይሄንን ነው ማየት የሚፈልገው ብለው ስለ ኢስታንቡል እሱ ማየት የሚፈልገውን ያሳዩታል። እኔ ደግሞ እስከዛሬ ሳረግ የነበረውን ያዩና ለኔ ደግሞ ያሳዩኛል ኢስታንቡል ይሄ ነው ብለው ሁለታችን እንዳጋጣሚ ተገናኝተን እስቲ ስለ ኢስታንቡል እንነጋገር ብንባባል ያ ፕሮፌሰር የሚለውና እኔ የምለው ስለ ኢስታንቡል ሁለት ልዩ አገር ውስጥ ያሉ ከተሞች እንደሆኑ ነው የምናየው። እና ይሄንን ጥናት ያደረገው ኤሪ ፓሪሰር የሚባል አንድ ተመራማሪ ነው። እና ይሄንን ካየ በኋላ ፊልተር በብል የሚባል አደገኛ የሆነ ክስተት አለ፣ በሱ ካልተጠነቀቅን እምናቀውን እንኳን መተኛ መሆኑን እንኳን ማናቀበት ደረጃ ላይ ደርሰናል የሚል ድንዳኔ ላይ ደረሰ። እንግዲህ አንደኛው እሱ ነው። ሁለተኛው ደግሞ ኤኮ ቻምበር ይባላል። ይሄ ኤኮ ቻምበር ወይንም የገደል ማሚቱ ክበብ የሚባለው ነው። እና ኤኮ ቻምበር ምንድነው? በዚህ በሶሻል ሚዲያ ላይ ስንነቃነቅ ስንሰራ ራሳችንን የምንከበው እኛን በሚመስሉን ከኛ ጋር በሚስማሙ በሃይማኖትም ሆነ ማህበራዊ የሚስማሙን ሰዎች በትምህርት ደረጃም ቢሆን ከኛ አካባቢ የሆኑ ሰዎች ጋር ነው ራሳችንን የምንከበው። የማይመስሉንና ከኛ ጋር የማይስማማ ሐሳብ ያላቸው ሰዎች ፍሬንድ እንኳን ሲያረጉን ወዳጅ ሲያረጉን በዚህ በኢንተርኔት ላይ በፌስቡክ ላይ ለምሳሌ ካልተስማማናቸው አንፍሬንድ እናረጋቸዋለን፣ ከጓደኝነት እንሰርዛቸዋለን። ስለዚህ ራሳችንን በሚመስሉን ሰዎች ብቻ እንከብና ይሄንን የገደል ማምኒቱ ክበብ ራሳችን ላይ እናረጋግና እኛም ምንድነው ነው ተመልሶ የሚያስተጋባው ራሳችንን እንደመስማት ማለት ነው። እና በዛ የተነሳ ሌሎችን ሐሳቦችን ማስተናገድ አንችልም፣ ምክንያቱም ሌሎች ከኛ የተለዩ ሐሳቦች ቢሰጡ ሰዎችን ገፍተናቸዋል። እና ይሄ ኤኮ ቻምበር የፈጠረው ሁኔታ ስንጮህም ስንናገርም ለዚህ ይገደናል ብለን እንትን ስንልም ሌላውን አስተሳሰብ የማናይበት ደረጃ ደርሰናል። እና እነኚህ ሁለት ክስተቶች ፊኖሚናስ ፊልተር በብል የሚባለው እና ኤኮ ቻምበር የሚባለው አንድ ላይ ሆነው የሚፈጥሩት ሁኔታ ምንድነው? አንድ ፌክ ኒውስ የውሸት ዜና ሲመጣ የመጣውኛ ከመናቀው ከኛ ወዳጅ ከሆነ ሰው ፍሬንድ ካረግ ነው ስለሆነ ብዙ አይነት ስንተና ሳናካሂድ ምርመራ ሳናካሂድ እኛም ተቀብለን እንለቀዋለን ማለት ነው። እኛ ስንለቀው ሌላውም ይለቀዋል፣ መጦዝ ይጀምራል። እና ያ የገደል ማሚቱ እያጫጫዋህ ከፍተኛ ጡዘት ይፈጥርና በአንድ ጊዜ ያ ሐሳብ ለመቶ ሺህ ለሚሊዮን ለሁለት ሚሊዮን ሰዎች እየደረሰ በፖለቲካ አቋያ ለምሳሌ ኒውዮርክ ታይምስ በፌስቡክ ላይ የተካሄደ የህዝብ ጭፍጨፋ ብሎ የሰየመው አለ። ምን ይሉታል? 1 ሚሊዮን ሮሂንጋ የዘርና የሃይማኖት ማይኖሪቲዎች እንዲሰደዱ ቤታቸው እንዲቃጠል እንዲጠፉ የተደረገው ፌስቡክ ላይ በተደረገ የጦዘ የሐሰት መረጃ ነው። እና ኒውዮርክ ታይምስ ያን ጊዜ ጄኖሳይድ ኢንሳይትድ ኦን ፌስቡክ ነው አውጥቶታል። እና ፌስቡክ ምን ያህል ዳሜጅ እንዳለው በሌላውም ደግሞ ፌስቡክ ብቻ አይደለም በሬዲዮም የጦዘ ወደ 800 ከ800 እስከ 1 ሚሊዮን ህዝብ ያለቀበት ሩዋንዳ ውስጥ የተፈጠረውን ታቁታላችሁላችሁ።
ግን ከአቶ ሸዋንገዛው ቦጋለ ጥያቄ ጋር ለማገናዘብ እሳቸው እንዳሉት አገር ውስጥ እንደውም አገር ሊያፈርስ እየደረሰ ነውና ይሄ ተዛብየ ወሬ ስርጭት መንግስት ምን ማድረግ ይችላል ህዝብስ ምን ማድረግ ይችላል ብለዋልና እሷን ነካነካ ያርጉልንና ወደ ሌላ ጥያቄ እንሂድ።
እሺ። አዎ፣ አቶ ሸዋንገዛው በጣም ልቤ ውስጥ ያለ ሐሳብ ነው ያነሱት። በተለይ ላለፉት 27 አመታት የተፈጠረ ህዝብን ከህዝብ ጋር ለማቃረን ለማጋጨት የተደረገ ሸፍጥ አለ፣ ፌክ ኒውስ አለ። እና ያ ኢትዮጵያኖችን ከፋፍሎ ለመግዛት አመችቶታል። እና ይሄ ቀጥታ የሂትለር የፕሮፓጋንዳ የመገናኛ ሚኒስተር የነበረው ጆሴፍ ጎብልስ የሚባለው ምን አለ? ይሄን ኮት አረጋዋለሁ በጣም ጠቃሚ ከዚህ ጋር የሚሄድ ስለሆነ ምን አለ? አንድ ትልቅ ውሸት ፈጥረህ ብታወራና ይህንን ውሸት ብትደጋግመው ህብረተሰቡ ያብነሃል። ይህ ውሸት ተቀባይነት እንዲኖረው ግን መንግስት የግለሰቡን ህብረተሰቡን ውሸት ከሚያስከትላቸው መዘዞች መጋረድና እውነቱን ሊያወጡበት የሚችሉ ኃይሎችንና ግለሰቦችን መጠበቅ አለበት ይላል። እና እንግሊዝኛ የተረጎም ስለሆነ ምን ይላል? This becomes virtually important for the state to use all of its power to repress dissent. ያለውን ኃይል ሁሉ ተጠቅሞ ተቃዋሚዎችን ይህንን ውሸት የሚያጋልጡትን ማፈን አለበት። ምክንያቱም ይላል for the truth is the mortal enemy of the lie. እውነት የውሸት ገዳይ ጠላት ስለሆነ እውነቱን አፍን። the truth is the greatest enemy of the state ይላል። ይሄ የጆሴፍ ጎብልስ የሂትለር ፕሮፓጋንዳ ሚኒስተር የነበረው ነው። እና ይሄንን የተከስኩበት ምክንያት ምንድነው? ልክ እሱ ይሄንን እንዳለው ለ27 አመታት ህዝቦችን ከህዝቦች ጋር ለማጋጨት የብሔር ጭቆና አለ። አጼ ምኒልክ ይሄን ያህል ኦሮሞዎች ተፈጨፉ እንደዚህ ሆነ ብሎ ለመረጃ ብሎ ያወጣቸው እስተሃውል መስከል ድረስ ያረጋቸው እነኚህ ሁሉ አንድ ላይ ተደማምረው ህዝቡ እንዳይስማማና እንዲጋጭ አርጎታል። እና መንግስት ምን ማረግ ይችላል ለተባለው መንግስት ማረግ ያለበትን ቸው እናቶ ለማ መገርሳ እነ ዶክተር አብይ እናቶ ገድ ሌሎችም አንድ ላይ ሆነው ይሄንን ሐሰት ባጋለጡ ጊዜ የኢትዮጵያ ህዝብ ችግር የብሔር ሳይሆን መደብ ችግር ነው ባሉ ጊዜ ይሄንን የውሸት ትርክቶች ባጠፉ ጊዜና ከአምቦ ተነስተው ባህር ዳር በገቡ ጊዜ ይሄንን የጆሴፍ ጎብልስ የተቀሰውን ሐሰት የሚሰብር እውነት አረጋግጠው ይዘው ሄዱ። ያንንም በማረጋቸው ነው ይሄንን የሐሰት ትርክት በመስበራቸው ነው ይሄ ለውጥ ሊመጣ የቻለው።
እንግዲህ ሁለት ነገር አለ። እርግጥ አሁን ህዝብና ህዝብ መካከል ጭቆና አልነበረም የሚለውን የሚቀበሉ በጣም ብዙ ሰዎች እንዳሉ ሁሉ በማንነታችን ተጨቁነናል የሚሉ አሉ። እና ስለዚህም ደግሞ ባለፉት 27 አመታት ስልጣን ላይ የነበረውን መንግስት እንደ ትልቅ ባለውለታ አርገው የሚያዩ ኢትዮጵያውያንም አሉ። ይሄ እንዳለ ሆኖ መስመራችንን እንዳንስትና እዚሁ ፌክ ኒውስ ወይንም የሐሰት ወሬ ስርጭት ላይ ብናተኩር ህዝብስ ምን ማድረግ ይችላል? በራሱ አሁን ያለውስ መንግስት እንግዲህ ያው እንዳሉት ባለፈው ከሁለት አመት በፊት የመጣው መንግስት ነው አሁንም ፍራአቱ ላይ ያለውና ምን ሊያረጉ ይችላሉ የሚለውን እስቲ አጠራርገው ይግለጹልን። ህዝብ መካከል ሰላምና ፍቅርን ለመመለስ
እንግዲህ በመጀመሪያ መንግስት በሚዛን ላይ የሚያስቀምጣቸው ሁለት ነገሮች አሉ። የህዝብ የግለሰብ የመናገር መብትና ግለሰብ ደግሞ በሚናገረውና በሚጽፈው ሐሳብ የተነሳ ሊመጣ የሚችሉ ችግሮች ሁለቱን አንድ ላይ በሚዛን ላይ አስቀምጦ ነው መንግስት የሚሰራው። ከፍተኛው ሸክም የሚኖረው የሐሰት ወሬን በመከላከል እያንዳንዳችን ላይ ነው። መንግስት እኛ መሃል ሆኖ ማስተካከል የመዳኘት ህግን የማስከበር ግዴታ ነው ያለበት። እኛ ግን እንደ ግለሰቦች አይምሮአችንን እየፈተን በየጊዜው የምናረገውን ነገር ጭንቅላታችን ውስጥ የሚገባውን ሐሳብ ልክ ምግብ ልንፈልግ ሬስቶራንት ስንሄድ መርጠን ሬስቶራንቱ ምን አይነት ልምምድ እንዳለው ምን አይነት ምግብ እንደሚሸጥ አጥንተን ነው ሄደን ገዝተን እምንበላው። እና ሐሳቦችንም ስናገኝ ለአይምሮአችን ስንመግበው ያንን ከየት መጣ ሶርሱ ምንጩ ምንድነው እነማናቸው ማን ነው ብለን መጠየቅ እሱን ካየን በኋላ ደግሞ ልክ ምግብ ስንገዛ በዚህ ሀገር ሌብል የሚባል ነገር አለ የሚለጠፍ ነገር አለ ስለያንዳንዱ ምግብ ጨው ይሄን ያህል አለበት ስኳር ይሄን ያህል አለበት ምናምን የሚል እና ስኳር በሽተኛ ያለበት ሰው ለምሳሌ ስኳሩን አይቶ ከተወሰነ በላይ ከሆነ ያንን ዝም ብሎ ገዝቶ እንትን አይልም። እና እኛም ስናይ አንድ መረጃ ስናይ ትንሽ ምርምር ማድረግ ለምሳሌ መረጃውን አይተን ከቮይስ አሜሪካ የመጣ መረጃ ነው ብሎ ቢለን የሆነ ሊንክ እዛ ላይ ካለ ያንን ጠቁመን ክሊክ አድርገን ሄደን አንድ ትንሽ ስቴፕ ወስደን ሄደን ቮይስ ኦፍ አሜሪካ ነው ወይ እንዴ እንዲህ አለ የሚያስደንግጥ ነገር እንዴት መጣ ብለን ቮይስ ኦፍ አሜሪካ voa.gov ነው የሚለው ወይስ voa.tv ነው የሚለው voa.co ነው የሚለው ምናምን ብለን ትንሽ ነገር ስናይ እውነት ከሆነ ቮይስ ኦፍ አሜሪካ.gov የሚል ከሆነ ኦኬ ብለን ማለት እንችላለን። እና ጥቃቅን ነገሮች እያንዳንዳችን ማድረግ ያለብን ይሄንን ሳናረግ ማስተላለፍ ኃላፊነት የጎደለው ነው። ልክ ሬስቶራንት ውስጥ ገብቶ ምን እንደሚበሉ ሳያውቁ ያለውን ሁሉ ማጋበዝ ማለት ነው። እሱን አናረግም። እንደሱ ስናረግ ራሳችንን እንጎዳለን። ሁለተኛው ነገር ደግሞ ኦተርሺፑ ማን ነው? ሳፖርት ይሄ ምንድነው? የሚደግፍ ዶክመንቶች አሉ ወይ? ይሄ ቀልድ ነው ወይ? ቅድም ያልኩት ፌክ ኒውስን ስንዘረዝር ዘለፋ ነው ወይስ ሽሙጥ ነው? እንደ ቀልድ የተባለውን ነገር ወስደን ለምሳሌ ፕሬዚዳንት ዶናልድ ትራምፕ ሃይማኖታቸውን ወደ እስልምና ቀየሩ የሚል ካፕሽን ነገር አድርጎ ቢወጣ ያንን ማን የጻፈው ምን ላይ ነው የተጻፈው የሚመስል ነገር ነው ወይ ብለን ሳናይ ማስተላለፉ ኃላፊነት የጎደለው ነው ማለት ነውና በጣም ጥቂት የሆኑ ነገሮች ነው ማድረግ ያለብን ይሄንን ለማስተላለፍ። ሌላ ደግሞ ታማኝ የሆኑ ምንጮች ጋር ሄዶ ያንን ማመሳከር። አንድ ስለምናቀው ትልቅ ሐሳብ የሆነ የሚያስደነግጥ ነገር ቢወጣ መጀመሪያ የታወቁ የዜና ምንጮች ጋር የምናከብራቸው ሰዎች የሚከታተሏቸው የሚጽፏቸው አምዶች ጋር ሄደን እዛ እነሱ ጋር ማየት ያለበለዛ ለምሳሌ ቮይስ ኦፍ አሜሪካ ዌብሳይት ላይ ሄዶ እዛ ላይ ወጥቷል ወይ
ማመሳከር
እንደዚህ ነገሮች ማድረግ ስለ ጤና የሚያወራ ከሆነ ዌብ ሜድ የሚል አለ ለምሳሌ እዛ ላይ ሄዶ ሪሰርች ማድረግ እንደዚህ ጥቃቅን ነገሮችን አርገን የራሳችንን ግዴታ እንድንወጣ ህዝቡ ይሄንን ሲያረግ ያን ጊዜ ነው ይሄ የፌክ ኒውስ ሃይቁ ይደርቃል። ያለበለዛ ያንን ሃይቅ ካደፈረስ ነው እኛም የዛ የሐሰት መረጃ አቀባባዮች ነን ማለት ነው። ፌስቡክ ላይ ለምሳሌ ወዳጆቻችን ብለን ምንላቸው ከኛ የተለየ ሐሳብ ያላቸው ሰዎች መከታተል ምንድነው ይሉት ብሎ መስማት ወዳጆች ማረግ ሌላ ሌላ ሐሳብን አኮሞዴት ማስተናገድ ማለት እንግዲህ ፊልተር በብል የሚባለውም ደግሞ የራሳችንን በአንድ አቅጣጫ ብቻ ራሳችንን አለመክበብ ወሰፋ ያለ አምድ ለራሳችን መፍጠር ያስፈልጋል እና ይሄን እናረግ ፌክ ኒውስን ያሰት ወሬን መከላከል እንችላለን ግን ከመንግስት ብቻ መጠበቅ አንችልም ነገር ግን መንግስትም ደግሞ ግዴታ አለበት መንግስት የራሱን ግዴታ ስላልተወጣ የተፈጠሩ ብዙ አደገኛ ሁኔታዎች አሉ
እንደውም በዛ ላይ አንድ ጥያቄ ላክል አቶ ዳኛቸው መንግስት የኢትዮጵያ መንግስት ከቀደሙት መንግስታት ሻል ያለ መረጃ የመስጠት ልምድ እየጀመረ ቢሆንም ከመንግስት መረጃ አይገኝም ከመንግስት ደግሞ መረጃ ያለመገኘት ለነዚህ አሉባልታዎች ወይንም ስፔኩሌሽን ወይንም በግምት ለሚነገሩ ነገሮች በር ይከፍታል መንግስት መስሪያ ቤቶች ውስጥ የሚገኙ ቃል አቀባዮች ጋዜጠኞች ፈልገው እነሱን ማግኘት እስከሚሳናቸው ሳይሆን ሰዎች የሚተቹት እነሱ በየጊዜው የተመደበ የመረጃዎችን ፍሰት የሚያሳልጥ ስራ ነው መጀመሪያ ያለባቸው መረጃዎች ከተሰጡ የተወሰነ ይሆናል ፌክ ኒውስ ወይንም አሉባልታ አቶ ኪዳኔ በረሀ ገብሩ ከትግራይ ሽራሮ ጥያቄ ልከዋል ምን ይላል ጥያቄያቸው በአሁኑ ወቅት የውሸት ዜና ከግለሰብ አልፎ በመንግስት ደረጃ ሆን ተብሎ አሳሳጅ ብሎም እጅግ አደገኛ ሊባል በሚችል ደረጃ እየተሰራበት እንደሆነ ይታወቃልና እንዴት ሊገታ ይችላል ይላሉ እንግዲህ መረጃ መስጠት አንዱ ሆኖ ሳለ እሳቸው እንደሚሉት ደግሞ መንግስትም ራሱ አሳሳች ዜናዎችን እየለቀቀ ነው ይላሉ። ይሄንን አጠር ባለ መልኩ መልከት ያርጉልንና ወደ አድማጭ መስመር ላይ እየጠበቀን ስለሆነ ወደ አድማጭ እንሄዳለን።
እሺ ባሁኑ ጊዜ የኢትዮጵያ መንግስት አስተዳደር ውስጥ ችግር ከመፈጠሩ በፊት ነገሮችን ችግር እንዳይፈጠር የማየት ሁኔታ ፕሮአክቲቭ ሆኖ መስራት ባለመኖሩ ሐሰት ዜና በራሱ ይጦዛል። መንግስት ግን ቀደም ብሎ ያንን እውነት ቢያጋልጥ ኖሮ ልክ መብራት ሲበራ ጨለማ እንደሚሸሸው መንግስት ቀደም ብሎ ቢመርም እንኳን እውነቷን ቢያስቀምጥ የሐሰት ወሬዎች ሊዛመቱ አይችሉም። መንግስት ግን በጊዜው ማረግ ያለበትን ስለማረግ ብዙ ጊዜ ሆነ ዳተኝነት ያለ ይመስለኛል ለምን እንደሆነ ባላቅም የሐሰት ወሬዎች የሚዘጋጁበት ተረግዘው የሚወለዱበት እድሜ ይሰጣቸዋል። እና ስለዚህ እሱን መንግስት ማቆም ያለበት ይመስለኛል። ማቅረብ እንኳን ባይችሉ መረጃውን በአሁኑ ጊዜ መረጃ የለንም መረጃው ሲኖረን በዚህ ሰዓት ውስጥ በዚህ ጊዜ ውስጥ በዚህ ቀን ውስጥ ይሄን እናቀርባለን ተዛ ድረስ ግን ባካችሁ ተረጋጉ የሚል መልእክት ባስቸኳይ አቅርቦ ከመሳሳት ይልቅ ማለት ነውና ተሳስቶ ይሄን ያለው ትክክል አይደለም ይሄን ያለው ትክክል አይደለም እየተባለ 2 3 4 ጊዜ ሲስተካከል መንግስትም ደግሞ አመኔታ ያጣል። በቅርብ ጊዜም ያየነው ነውና ይሄ መስተካከል አለበት። ግን ደግሞ ይሄንንም ካልኩኝ ወዲያ መንግስትም ሆነ የዜና ተቋማት ቮይስ ኦፍ አሜሪካንም ጨምሮ ሲኤንኤንም ጨምሮ በአለም ዙሪያ ትልቅ የሚባሉት እና ቢቢሲም ጨምሮ ሊሳሳቱ ይችላሉ። አሁን ባለንበት ዘመን የተሳሳተ መረጃ ከብዙ አቅጣጫ ይመጣል። አንዳንዱ መረጃ የእውነተኛ መስሎ ምሎ ተገዝቶ የሚያቀርብ ሰው አለ የራሱን ሐሳብ በውሸት ለማስተጋባት የሚፈልግ ከዛም ደግሞ አልፎ ቴክኖሎጂን ተጠቅሞ ያንን ቴክኖሎጂ አንድን ነገር እውነት አስመስሎ ለዜና ተቋማት ለጋዜጠኞች ሰጥቶ እነሱን እንደ ማኖ ማስነካት እነሱን እንዲሳሳቱ የማረግም ደግሞ ስራ እየተሰራ ነው። አሁን ዲፕ ፌክ ቴክኖሎጂ የሚባል አለ። ፕሬዝዳንት ኦባማን አንድ የሆነ ቪዲዮ አለን የማውጥቻለሁ እዛ ላይ ፕሬዝዳንት ኦባማን ከሳቸው አፍ ሊወጣ የማይችሉ ጸያፍ ነገሮችን ያነጋገሩ ልክ እሳቸው ምስላቸው የእሳቸው አይደሉም ማለት በማይቻል ሁኔታ ምስላቸው አፋቸው የተነቃነቀ እሳቸው በለመዱት የእጅና የአፍ አስተላለፍ ያቀርቡታል እና ይሄ ዲፕ ፌክ ይባላል። እና እንደዚህ ባለበት ዘመን ውስጥ ነው የምንኖረው። ሰዎችን ባልና ሚስትን ለማጣላት ዲፕ ፖርን የሚባል ነገር አለ። ያልሆነ አይነት ቪዲዮ ሰርተው ባል ሚስቱን እንዴ ይሄማ ሷነች ይሄማ እሱ ነው ማለት እንዲችል አርገው የሚቀርም የፌክ ቴክኖሎጂ አለ፣ የሐሰት ቴክኖሎጂ አለ። ይሄ ሁሉ ባለበት ዘመን ጋዜጠኞችም መንግስትም ሊሳሳት ይችላል። ግን ዋናው ቁም ነገሩ ከተሳሳተ በኋላ በአፋጣኝ በተቻለ መጠን ማረሙ ላይ ነው። እና መንግስት አይሳሳትም ማለት አይደለም። ግን አሁን ጠያቂው አቶ ኪዳኔ እንዳሉት ሆን ተብሎ የሚባለው ነው። እኔ ማምነው መንግስት ውስጥም የሆኑ አካሎች ይገባሉ። አንዳንድ አካሎች የራሳቸው ከመንግስት አቋም የተለየ የተጻረረ ተንኮል የያዙ አካሎች አሉ። እና ይሄ ሲደረግ መንግስት ቶሎ ብሎ ያንን የማስተካከል ራሱን የማረም ግዴታ አለበት። ከዚህ በተረፈ ግን እኔ በአሁኑ ጊዜ በተለይም አሁን በለውጥ ጊዜ ያለውን መንግስት ሆን ብሎ የሚለው ወደዛም የሚያሳይ መረጃ አላገኘሁኝም። ነገር ግን በአሁን በለውጥ ውስጥ ስንሄድ ያንን ለውጥ ለማደናቀፍ ተልኮ ያላቸው አካላት መንግስት ውስጥ ሆነው መንግስት ያልሆነ ኢንፎርሜሽን መረጃ እንዲሰጥ ባልሆነ መረጃ እርምጃ እንዲወስድ የሚያረጉ ኃይሎችም እንዳሉ እሱን በእርግጠኝነት መናገር እችላለሁ።
እሺ፣ አድማጭ መስመር ላይ አሉ። አቶ አለማየሁ ተፈራ። ሄሎ። እሺ፣ ጥያቄውን ያቅርቡ።
እሺ፣ የኔ ጥያቄ የፈጠራ ወሬን የስርጭት ሁኔታን በተመለከተ ነው። በተለይ በእኛ ሀገር ሁኔታ፣ በኢትዮጵያ ሁኔታ የፈጠራ ወሬ በብዛት የሚሰራጨው በማህበራዊ ሚዲያ ነው ወይስ ሰው እርስ በርሱ በሚያደርገው በአንደበቱ በሚያደርገው ወሬ ነው? ጥናት ካለ የትኛው ነው የስርጭት አድማሱ ከፍተኛው የሚለውን ማወቅ ፈልጌ።
እሺ፣ በጣም አመሰግናለሁ አቶ አለማየሁ ለተሳትፎ። አቶ ዳኛቸው፣ ይሄ እንግዲህ ከማህበራዊ መገናኛ ብዙሃን መምጣት ጋር ተያይዞ መሰለኝ አይደለ ስርጭት የበዛው?
አዎ፣ እኔ መደባዊ የሆነ ጥናት እኔ አላየሁኝም። ነገር ግን እንዲሁ ስገምት የማህበራዊ ድረገጾች ይሄ በቴሌፎን ቴክስት ማድረግ ኢንተርኔት ላይ በፌስቡክ፣ በትዊተር፣ በዩቲዩብ መነጋገር ከተጀመረ በኋላ ነው። በዚህ ፍጥነት ይሄ ኤክስፖኔንሻሊ የሚሉት ይሄ በድርብ ድርብ የሚያድግ የሐሰት መረጃ መስፋፋት የጀመረው ከዚህ ሶሻል ሚዲያ የሚባለው ማህበራዊ ድረገጾች እና ሌሎች ከወጡ በኋላ ይመስለኛል። ይሄ ግለሰብ አንዱ ለአንዱ እየነገረ የሚለው በጣም ዝግ ያለ ሂደት ያለው ነው እና ከሱ በመቶ ሺህ እጥፍ የሚሆን አይነት ፍጥነት የመጣው ይሄ በማህበራዊ ድረገጾች በቴክስት በሌላም በኩል መነጋገር ከጀመርን በኋላ ነው ብዬ ነው የማምነው።
ምናልባት እንደው አድማጮቻችንን በየውይይታችን መሀል ማስታወስ ያለብን የአንድ ግለሰብ መረጃ የማግኘት የመጠቀም ወይም መረጃ የማስተላለፍ መሰረታዊ ሰብአዊ መብቱ መሆኑን ይሄ ተለይቶ መታየት አለበት። ከውሸት ዜና ስርጭት ከስም ማጥፋት ተለይቶ መታየት ያለበት ይመስለኛል። እንዲሁ ለማስታወስ ያህል ነው። አንድ ሁለት የመጡ የአድማጮች ጥያቄዎች አሉ፣ አከታትዬ ላሰማሁትና ምናልባትም ቀደም ሲል ከሰጧቸው መልሶች ጋር ሊያያዙ ይችላሉ። አቶ ዳኛቸው፣
ጤና ይስጥልኝ። ቪኦኤ ፌክ ኒውስ በአሁኑ ሰዓት በእኛ ሀገር በሶሻል ሚዲያ በተያዘው ሁሉም እንደፈለገ መልእክት እያሰራጨ ትልቅ ችግር እየፈጠረ ነው እና ይህ ነገር ከህግ አንጻር እንዴት ይታያል? ወይስ እንደፈለግን አድርገን የምንቀመጥበትና ውጤቱንም እግዚአብሔር ይስጣችሁ ተብሎ በፓርላማ እንደተለቀቀ ብቻ የሚታይ ነው? እባካችሁ እስቲ ይህን ነገር ከባለሙያው ጠይቃችሁ በቂ መልስ እንድትሰጡን ነው። አመሰግናለሁ።
አድማጮቻችን፣ ዛሬ ሰፋ ያለው ዝግጅታችን የሐሰት ወይም የፈጠራ ወሬ እያስከተለ ያለውን ጣጣ እንዲሁም ማርከሻውን የፈጠራ ወሬ ሰለባ እንዳንሆን ምን ማድረግ እንዳለብን ጭምር በሚያስረዱ ቁም ነገሮች ላይ ላተኮረ ቅንብር ሰጥተናል። ጥያቄዎቹን የሚመልሱልን የመረጃ ቴክኖሎጂ ባለሙያው አቶ ዳኛቸው ተሾመ ናቸው። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ እንጋብዛለን።
ሰላም ቪዎች እንደምን አላችሁ? በመንግስት ወይ በፓርቲ ደረጃ ያሉ በግልጽ የጥላቻ ቅስቀሳን በሰዎች ተመስለው ማለትም ሰዎችን ቀጥረው በደሞ ይሄንን ቅስቀሳ ያደርጉ እንደነበር ለማንም ግልጽ ነው። እኔ አንድ ሰው ማጋጥሞኝ በዛው ተቀጥሮ የሚሰራና እነኚህ ወይ በድርጅት ወይ በመንግስት ደረጃ ይሄን ሲያደርጉ መክሰስ አይቻልም ወይ? ለምን ይሄ አደገኛነቱን የታወቀ ነው እና እነኚህን ሰዎች ወይም ድርጅት መክሰስ አይቻልም ወይ? ወይ በኢንተርናሽናል ኮርት ወይም ደግሞ በአገር ውስጥ በህገ መንግስታችን መሰረት? ስዩም አጥባህ ነኝ ከቨርጂኒያ። አመሰግናለሁ።
ጤና ይስጥልኝ ቪኦኤ። ፌክ ኒውስ በአሁኑ ሰዓት በእኛ ሀገር በሶሻል ሚዲያ በተያዘው ሁሉም እንደፈለገ መልእክት እያሰራጨ ትልቅ ችግር እየፈጠረ ነው እና ይህ ነገር ከህግ አንጻር እንዴት ይታያል? ወይስ እንደፈለግን አድርገን የምንቀመጥበትና ውጤቱንም እግዚአብሔር ይስጣችሁ ተብሎ በፓርላማ እንደተለቀቀ ብቻ የሚታይ ነው? እባካችሁ እስቲ ይህን ነገር ከባለሙያው ጠይቃችሁ በቂ መልስ እንድትሰጡን ነው። አመሰግናለሁ።
አቶ ዳኛቸው እንግዲህ ጠቅላይ ሚኒስትር አብይ አህመድ ናቸው በቅርቡ እግዚአብሔር ይስጣችሁ ከመውቀ ቤታችሁ ጭቁጭ ብላችሁ የምታምሱን ብለው የተናገሩት ቁጣቸውን ለመግለጽ ይመስለኛል ያንን የተናገሩት። ምን መደረግ አለበት በህግ የሚለውን እርግጠኛ አናውቅም። ድርጅቶች ቀጥረው ሰዎችን ለዚህ ጉዳይ አሰማርተው እንደሆነ ቮይስ ኦፍ አሜሪካ መረጃ የለውም። ማንኛውም ድርጅት የፖለቲካ ድርጅት ቀጥሮ ሰዎችን አሰማርቶ ያሰራ እንደሆነ እኛ መረጃ የለን።
እሺ አመሰግናለሁ። እንግዲህ ዴሞክራሲ ስንል ዴሞክራሲ ዋጋ የሚያስከፍል ስርዓት ነው። የሰዎች የመናገር መብትና ደግሞ ግዴታቸው አለ። አንድ ሰው ለምሳሌ ሁልጊዜ የሚቀርብ ሲኒማ ቤት ውስጥ ሆኖ እሳት 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 ብሎ ቢጮህ ሰውን ለማስደንገጥ ይሄ ፌክ ኒውስ ነው ሆክስ ነው የሚባለው ይሄ ቅድም ካልኩት ውስጥ እና ቢጮህ እና እዛ ውስጥ ያለ ሰው ተተራምሶ ለመውጣት ሲሞክር ህፃን ልጆችን ረጋግጦ አደጋ ላይ ቢያደርስ ያ ሰው ተጠያቂ ነው። ምክንያቱም እሱ ባረገው እሱ በተናገረው የሐሰት ወሬ ሰዎች ተጎድተዋል፣ በቀጥታ ተጠያቂነት አለው። ነገር ግን ይሄ ሰው ውጭ እየሄደ መንገድ ላይ ሰውየውን ኦ ከጀርባህ ሱሪህ ላይ እንደዚህ እንደዚህ ቁሻሻ አለ ብሎ ቢለውና ያ ሰው ዞሮ ፈልጎ አቶ ከስብሰባ ሌት እንደሆነ አረከኝ ሐኪም ነኝ ሆስፒታሌ በጊዜ መድረስ አልቻልኩም አንተ ባረከውና ብሎ ይሄን ቢል ዋጋ የሚያስከፍል ነገር አይደለም። ምሳሌነቱ ትንሽ ዝቅ ያለ ሊሆን ይችላል። ነገር ግን እሱ ባረገው ነገር ቀጥታ ከፍተኛ አደጋ የሚያመጣ ከሆነ በዛ ቀጥታ ግንኙነት ሊጠየቅ ይችላል። ነገር ግን ሰው የመዋሸት ያለመዋሸት የሞራል ግዴታ ነው እንጂ ያለበት የህግ ግዴታ የለበትም። ሰው ጥሩ የመስራት የህግ ግዴታ የለበትም፣ የሞራል ግዴታ ነው ያለው። እና ለዲሞክራሲ የሚከፈሉ ዋጋዎች አሉ። እና ለዚህ ነው ዶክተር አብይም ውጭ ሀገር ሆነው ህዝብን ለህዝብ የሚያጋጩ ሰዎችን በምሬት እግዚአብሔር ይላችሁ ያሉት። በህዋት ያሉ ድርጅቶች ምናምን ብሎ ለተባለውም እኔም ያንን ሁኔታ እንደሚፈጠርና ቅድም ያልናቸው እነኚህ ትሮል የሚባሉ የኢንተርኔቱ ግጭት እንዲፈጠር የሚያደርጉ ተቀጣሪዎች እንዳሉ ይነገራል። እኔም ያንን እቀበለዋለሁ። ነገር ግን በህግ ደረጃ ምንም ማድረግ እንደማይቻል አውቃለሁኝ። እሱ ላይ በእርግጠኝነት መናገር እችላለሁኝ። በህግ ምንም ማድረግ አይቻልም። የደፈረሰ ሐይቅ ማጥራት የምንችለው እዛ ድፍርስ ውስጥ ሆኖ ሰውን የሚናከሱ አውሬዎችን ማጥፋት የምንችለው ያንን ድፍርስ ያንን ጨለማ እኛ እንደ ግለሰብ ስናጸዳው ነው። እና ይሄንን ለማድረግ የግለሰቦቹ ተጠያቂነት ነው። እኛ እያንዳንዳችን እንደ ኢትዮጵያዊ ይሄንን ፌክ ኒውስ አይተን መርምረን የሆነውን ካልሆነው ለይተን ስናደርቀው ነው። ይሄንን አላቀባብልም እኔ የሐሰት ወሬ አቀባባይ አልሆንም ብለን እንቢ ስንል ነው ሁላችንም ሊቆም የሚችለው እንጂ በህግ አይደለም ሊቆም የሚችለው። በህሊና መርማሪነታችን እውነትን በመፈለጋችን ስንፍናን ከላያችን ላይ ስናገልና አንድን ነገር ልክ እንዳየን መብላት ስናቆም አጣርተን ከዚህ ዛም ጠይቀን ምንጩን አይተን እንደዚህ እንደዚህ ያሉ ነገሮች ናቸው መቆጠብ ያለባቸው።
እስካሁን ድረስ እንግዲህ ተወያየነው ስለ ፌክ ኒውስ ወይንም የፈጠራ ወሬ ነው። ፈጠራ ነው የተባለው ወሬ ፈጠራ ያለ መሆኑ የሚረጋገጥበት መንገድ አለ? እርሶ እንደነገሩን ውነትን ፍለጋ ብለው ለአሉባልታ ልባት ለመስጠት ስለወሰዱት አንድ እርምጃ ከአንድ ወር በፊት ነበር የገለጹልኝ። ያኔም መተው ሊያስረዱ ተዘጋጅተው ነበር፣ ነገር ግን ሐሳቦን ቀይረው አሁን ነው ሐሳቦን ሊያካፍሉ ፈቃደኛ የሆኑት። ስለ ብርጋዴር ጀነራል አሳምነው ጽጌ ከአማራ ገናኛ ብዙሃን ጋዜጠኛ ጋር ስላደረጉት ውይይት ነው። ታቸው ደውለው ከጋዜጠኛው ጋር ያደረጉት ምልልስ ላይ በጣም ብዙ ሐሳቦች ቀርበዋል። ከማህበረሰቦች ማህበራዊ መገናኛ ብዙሃን ላይ ውሸት ነው የሚሉ ነበሩ፣ ተቆራርጦ ተቀጥሎ ነው አልሆነም የሚሉ የሳቸው ድምጽ አይደለም የሚሉ ሁሉ አሉ። የመገናኛ ብዙሃን ሁሉ ፕሮግራሞች ሰርተውበት ትንታኔ የሰጡበት ጉዳይ ነውና እርሶ ደግሞ ይሄንን በባለሙያዎች አረጋግጫለሁ ብለው ገልጸውኝ በረና መጀመሪያ ግን እስቲ እንገሩኝ አሁን ለምን ካድማጮቻችን ጋራ ለመጋራት አሁን ለምን ፈቃደኛ ሆኑ?
አዎ ትክክል ነው ወይዘሮ ትዝታ። መጀመሪያ የዛሬ ወር በላይ ወር ተኩል ገደማ ሪፖርቱ ሲደርሰኝ በቀጥታ ለማውጣት ተነጋግረን ነበረ፣ ፈቃደኛ ነበርኩ። ከዛ በኋላ መንግስት የወሰዳቸው አንዳንድ እርምጃዎች አልጣሙኝም። መፈንቅለ መንግስት ነው ከማለቱ ጀምሮ ጀነራል ሳረንም የተገደሉት በዚሁ ጀነራል አሳምነው በሚመሩት መፈንቅለ መንግስት ነው የሚለውም ነገር ስላልተዋጠልኝ ህሊናዬ ተቀባይነት ስላልነበረው፣ ከዛ በኋላ ደግሞ አንዳንድ አማራን ማደራጀት ላይ ያሉ ኃይሎች እነ አብን፣ ሌሎችም ደግሞ የአስራ ቴሌቪዥን ላይ የሚሰሩ በኋላ ደግሞ የባልደራስ አባሎችና መሪዎችም ላይ የተደረገው እርምጃ መፈንቅለ መንግስት የተባለውን እንደ ፕሪቴክስት እንደ ማስመሰያ ተደርጎ የተወሰዱ እርምጃዎች ያሉ ስለመሰለኝ በጣም ከፋኝ። ይሄ በጣም ስላልተዋጠልኝ ይሄንን መረጃ ለማቅረብ አልፈለኩም ነበር በዛ ሰዓት። እና አሁን ለምን ይሄን ለማድረግ ፈቀድክ ለሚለው አሁን ሁኔታዎች ግልጽ የሆኑ ምርመራም እየተደረገ በዛን ጊዜ በእኔ አመለካከት በህገወጥ መንገድ የታሰሩ ብዙ ሰዎችም ስለተፈቱ አሁንም ምርመራ ላይ ያሉ ሰዎች እንደሚፈቱ ተስፋ አለኝ። ይሄ የተደራጁ አማራ ድርጅቶችና ግለሰቦችም ላይ የሚደረገው የሚወሰደው እርምጃ እንደሚቆም ተስፋ አለኝ እና በዛ ምክንያት ነው ያረኩት ይሄንን። እና እኔ ይሄንን አስመርምር ያለው ለጅትመት በሆነ ለ21 አመት ዲጂታል ምርመራ ፎረንሲክ ውስጥ የተካፈለ ድርጅት ዲጂታል ፎረንሲክ ኤክስፐርት በሚለው አስመርምሬ ውጤቱን ይሄው ለእናንተም ልኬላችኋለሁ። ድርጅቱንም አግኝቶ ማነጋገር ሪፖርቱንም ያው ለእናንተ ሰጥቻችኋለሁ፣ ሰው መከታተል ይችላል።
አቶ ዳኛቸው በመሃል ላይ ለአድማጮች ስለምን እንደምንወያይ ለማስተዋወስ ድምጻቸውን ላሰማ። እኛም ሰራይተን ስለነበረ በአሜሪካ ድምጽ ራዲዮ ከጋዜጠኛው ጋር ያደረጉትን ውይይት ብርጋዴር ጀነራል አሳምነው አላሰማ ለአድማጮች
ቢሮ እርምጃው ስለነበረ ምን ዘርዘሩ ምንድን ነው ነገረኝ ነው
እንግዲህ ባዲፓ መራሮች ላይ ኦልሬዲ የህዝቡ ሰላምና የመኖር መብቱ ጥያቄ ውስጥ ስለገባ የህዝብ ማን ጥያቄ ደግሞ ማንሳት በመቸገራቸው አትሊስት የህዝቡን ጥያቄም በመቀልበሳቸው ያው በድርጅቱ አመራሮች ላይ ኦልሬዲ እርምጃ ተወስዷል። እንዳስደነግጥ እዚህ አካባቢ ሶሳይቲው ወደ ቤቱ እንዲገባ የአካባቢ የጸጥታ ኃይል እና ሚሊሻ ደግሞ ራሱ እንዲቆጣጠር ስላለ ወደ ቤት ሁሉም ባህር ዳር በተለይ ሁሉም የሚሰጠው መመሪያ እንዲጠብቅ ከጸጥታ ቢሮ
ካሜራ ወይ እንላክ
ላክ ገስታውስ
ቀደም ብዬ እንዳልኩት አቶ ዳኛቸው በዚህ ድምጽ ቅጅ ላይ በጣም ብዙ ውዝግብ ተሰምቶ ነበር። እርሶ ግን ካሊፎርኒያ የሚገኝ የድምጽ መርማሪ መስሪያ ቤት ጋር ልኬ አስመርምር ያለው ብለዋል። እስቲ የተመረመረበትን ሂደት ቢገልጹልን መጀመሪያ።
አዎ እንግዲህ የተመረመረበት ሂደት ይሄንን የድምጽ ቅጅ ለዲጂታል ፎረንሲክስ ኤክስፐርት የሚባል 21 አመት ተለምዶ ባለው የታወቀ ተቋም ላኩላቸው።
ከሱ ጋር ተያይዞ ጀነራል አሳምነው የተናገሯቸው ረጃጅም ቃለ መጠይቆችና በየቦታ ያደረጓቸው ስፒቾችንም አብሬ ያያይዤ ይሄንን እስቲ የተነካካ ነው ወይ ቃላቶች ከልዩ ልዩ ንግግሮቻቸው ተሰብስበው ተገጣጥመው ከዚህ በሪፖርተሩ ቴሌፎን ላይ አብሮ የገቡ ናቸው ወይ ወይንስ ይሄ ሀቀኛ መረጃ ነው መርምረው እንዲያዩ አርጌ ላኩላቸው ማለት ነው። በላኩላቸው በሶስት ነው አራተኛው ቀን ጁላይ 4 ላይ ውጤቱን ላኩልኝ እና ውጤቱን የላኩልኝ ውጤቱንም ልከላችኋለሁ። ይሄኛው ዳማርኛ ተተርጉሞ አለ እሱንም ላነበው ይችላልው በኋላ እሱ ደረሰኝ ማለት ነው። እና እሱ እንደደረሰኝ ያው ከእናንተ ጋር ተነጋግረን ይሄንን ለህዝብ ይፋ ለማድረግ ወስኜ ነበር።
እስቲ ያንብቡልን መርማሪዎች ምን ላይ ደረሱ?
አዎ መርማሪዎች የደረሱበት ሪፖርት ይሄውና ምን ይላል? ስማቸውን ይጠቅሳል ዲጂታል ፎረንሲክ ኤክስፐርት ይልና በአማርኛ ትርጓሜውን ነው ማነበው። ይህ የዲጂታል forensic experts የድርጅቱ ስም ነው። ዲጂታል አሻራ መርማሪ ባለሙያዎች ሙያዊ አስተያየት ነው። ሪፖርተሩና ሟች አሁን በቅንፊልና ተናጋሪው የሚባሉት የተቀረጹት በአንድ ጊዜ በተመሳሳይ ጊዜ ወይም አንድ ላይ ነው ወይም የሁለቱም ድምጽ እንደገና ተቀርጾም ከሆነ የተቀረጸው በአንድ ጊዜ ወይንም አንድ ላይ ሊሆን ይችላል። ያልተቋረጠ ወይም የተያዘና ተከታታይ ENF ይላል በእንግሊዝኛ። የእንግሊዝኛ አባባል ምህጻር ነው። በእንግሊዝኛ ENF ማለት electrical network frequency ማለት ነው። እና የኤሌክትሪክ ትስስር ኔትወርክ ሞገድ አለ ይላል። ያልተቋረጠ የኤሌክትሪክ ትስስር ኔትወርክ ሞገድ አለ። የድምጹ ሂደት የተሰባበረ አይደለም። ይህ ማለት ለኛ በተላከልን የተቀረጸ ድምጽ ላይ ሪፖርተሩና ተናጋሪው የተቀረጹት በአንድ ጊዜ በተመሳሳይ ጊዜ ወይም በአንድ ላይ መሆኑን ያረጋግጣል። በሌላ በኩል ደግሞ የኤሌክትሪክ ትስስር ሞገድ ENF እንዳይቆራረጥ ለማድረግ ሪፖርተሩ መጠይቆቹን ተገቢ ጊዜያቸውን እየጠበቀ የተናጋሪውን ቀድሞ የተቀረጸ ድምጽ እያጫወተ ቀርጾ ሊሆን ይችላል። የሪፖርተሩ ድምጽ ከተናጋሪው ድምጽ ጋር እየተቆራረጠ አልተቀጣጠለም ይልና የድምጹን ሞገዶች በምስል ያሳያል ሂደታቸውን ማለት ነው። ፍሪኩዌንሲ የሚባለውን በሙሉ አንድ ላይ ከዛ ይቀጥልና ሁለተኛ ይልና ይህ የዲጂታል ፎረንሲክ ኤክስፐርት የድርጅቱ ስም ነው። ዲጂታል አሻራ መርማሪ ባለሙያዎች ሙያዊ አስተያየት ነው። ምንጩ ላይ ለማስተካከል ወይም ለመቀማመር ተብሎ በእጅ የተከናወነ ስራ የለም። አንዱን ድምጽ ከሌላኛው ላይ ማስኬድን ወጥነት የሌላቸው የድምጽ ውጣ ውረድ አይነቶችን ቆርጦ መቀጠልን ወይም መሰል ለማጭበርበር ተብሎ የተፈጸመ የአርት ኦት ስራ የለበትም ይላል በእንግሊዝኛ። It is the professional opinion of digital forensic experts that the source has not been manipulated. There are no telltale signs of editing, including crossfades, inconsistent waveforms, clips, or other anomalies. ሶስተኛ ይልና በመጨረሻም ሪፖርተሩ ያወጣው የተቀረጸ ድምጽና የቀረቡት ሁለት ናሙናዎች ተመሳሳይ ወይም አንድ መሆናቸውን የዲጂታል ፎረንሲክ ኤክስፐርት የድርጅቱ ስም ነው ይላል ዲጂታል አሻራ መርማሪ ባለሙያዎች ሙያዊ አስተያየት ያረጋግጣል። የተቀረጸውን ድምጽ አሻራ የሚያሳየውን ሞገድ ሂደት የሚያመለክቱ ምስሎች ከታች ምስሎች ያሳያል ስፔክትሮግራምስ በተለይ የተከበቡትን ሞገዶች ያመለክታል ብሎ ስዕሉ ላይ የተከበቡ ሞገዶች አሉ። ተቃሚ የሆኑ ሞገዶች ያመለክታል። ከተናጋሪው ድምጽ ጋር የተቀላቀሉ ሌሎች የጀርባ ባክግራውንድ የሚባሉ የጀርባ የድምጽ ሞገዶች ከጊዜ ወደ ጊዜ አነስተኛ ለውጦችን ቢያሳዩም ዋናዎቹ ነጥቦች እንዲሁም ቁልፍ በሆኑት ሞገዶች መካከል ያሉት ክፍተቶች ግን አሉ ይላል። እዚህ ላይ በእንግሊዝኛ finally it's the professional opinion of digital forensic experts that the speaker's voice in the reporter's recording and the two sample recordings match. Please see the spectrograms of audio fingerprints with the significant frequency circled. There are other background frequencies mixed in and the speaker's voice has minor changes from day to day. But the main points exist as well as the space between the key frequencies below. ይከተልና ፍሪኩዌንሲዎቹን በስዕል ያሳያል ማለት ነው። ይሄ ነው የደረሰኝ ሪፖርት።
ዝርዝር ነው ያቀረብነው። ምናልባትም ድረገጻችንም ላይ እርሶ የሰጡንን መረጃ እናወጣለን ህዝቡ እንዲመለከተው። ባጭሩ ግን ቴፑ ላይ የተቀረጸው ምንም የተነካካ የተጨመረበረ ነገር ሳይሆን ትክክለኛ መረጃ ነው የሚል ነው የሰጡት።
ትክክል ነው። ትክክል ነው። ለኔ እዚህ ሀገር beyond reasonable doubt ከምክንያታዊ ጥርጣሬ በላይ በሆነ መንገድ መልስ ሰጥቶኛል። ለኔ መልሱ በቂ ያልሆነላቸው ሰዎች ወስደው ማስመርመር ይችላሉ፣ እናንተንም ጨምሮ ወዘባ አሜሪካንም ጨምሮ። እዚህ ላይ አንድ ጊዜ ቢፈቀድልኝ ማለት የሚፈልገው ጀነራሉ ከዚህ ከጋዜጠኛው ጋር የተናገሩት ድምጹ 87 ቃላቶች አሉት በጠቅላላ። ከ87 ውስጥ ጀነራሉ የተናገሯቸው ከ65 እስከ 68 ቃላቶች ናቸው። እነኚህ ቃላቶች ከየቦታው ተሰባስበው ድሮ ከተናገሩት ስፒች እንደዚህ እንደዚህ ብሎ የሚሉ ግለሰቦች ይሄንን ወስደው ከዚህ ስፒች ይወጣ ከዚህ ስፒች ይወጣ ብለው ማቅረብም ይችላሉ። እኔ እንግዲህ እምችለውን እንደ አንድ ግለሰብ አይምሮውን እየመረመረ ከሊናው ጋር ታርቆ እንደሚኖር ሰው ውነትን ለማጋለጥ ውነት እንዲወጣ ማረገውን አርጋለሁኝ። የቀሩ ሰዎች እኔ ያረኩትን የሚተቹ ወይንም ደሞ የኔን ሞቲቭ ልቤን መመርመር የሚፈልጉ ሰዎች ካሉ ራሳቸውን ልብ ይመርምሩና ውነቱ ላይ ይድረሱ። መንግስትም ግዴታ አለበት ውነቱን ማቅረብ ለህዝብና የዚህን ሁኔታ መፈንቅለ መንግስት የተባለውን ምን እንደተፈጠረ ለህዝብ ማቅረብ ግዴታ አለበት ለማለት ፈልጋለሁኝ።
እሺ፣ በጣም ነው ማመሰግነው። እንደው በዚህ ላይ ለማጠቃለል እንድናጠቃለል እንግዲህ አጠቃላይ ስለ ፌክ ኒውስ ወይንም የፈጠራ ወሬ ስናወራ ውነት ሆኖ ውሸት ነው የሚባልም አለ፣ እሱም የሚረጋገጥበት ሁኔታ አለ። በቴክኖሎጂም ቢሆን ወይንም ደግሞ እርሶ ቀደም ሲል የገለጹት ለምሳሌ ማርከሻውን ሲገልጹ ስለ ጋዜጠኝነት ሙያ ነበር የሚገልጹት። ምንጩ መመርመር አለበት፣ መረጃዎች ከተለያዩ አካባቢዎች ካንድ ቦታ ብቻ ሳይሆን የሚያመሳክሩ መረጃዎች መኖር አለበት፣ ሁኔታው መረጋጋት አለበት ብለው ሲያስረዱ የነበረው ትክክለኛ የጋዜጠኝነት አሰራርን ነው አይደለም እንዴ? እዚህ ላይ አስተያየቶን ይስጡንና እናጠቃለላለን።
ልክ ነው። ትክክለኛ የጋዜጠኝነት አሁን በሚያሳዝን ሁኔታ ይሄ ሶሻል ሚዲያም ይባለው ከመምጣቱ በፊት እናንተ ነበራችሁ፣ ቺፍ ኤዲተር አለ፣ ማኔጂንግ ኤዲተር አለ፣ ታዩና ተመረምሩና ያለውን መስፈርት ሁሉ በዛ ላይ አስፍራችሁ ይሄ ይውጣ ይሄ አይወጣም የትክክለኛ መርመራችሁ ታቀርባላችሁ። አሁን በእናንተ ፋንታ እንደ ማኔጂንግ ኤዲተር አንድ ነገር አንቺ በከመመርመር ፋንታ አሁን ኤዲተሩ ዲጂታል ሆኗል፣ አልጎሪዝም ሆኗል። ይሄ ቀመር በዲጂታል በሶሻል ሚዲያ ላይ ዲጂታል ኤዲተር እናንተን ሪፕሌስ እያረጋችሁ ነው። ይሄ ዲጂታል ኤዲተር ህሊና የለውም፣ ሞራሊቲ የለውም፣ ከስራ አይባረርም ወይ አይከሰስም። የፈለገውን በሰበሰበው ቅድም የተናገርነው ፊልተር በብል በሚለው የሰውን ፕሮፋይል ተስቦ ባወጣው መሰረት ለሰው የሚቀርበውን ያቀርባል። እና ዲጂታል ኤዲተር እናንተን ሪፕሌስ ያረጋችሁና ሞራልን ተጠያቂነትን ህሊና የመርመርን ነገር ሁሉ እያወጣው ሄዷል እና እሱ ነው የሚያሳዝነው። እሱን ለማስተካከል ያንዳንዳችን የመመርመርና እውነቱ ላይ ለመድረስ ስንፍናችንን ማስወገድ እና የተሻለ ጥረት ማድረግ ይኖርብናል። ይሄ ነው ፌክ ኒውስን የሐሰት ወሬን በተለይም በኢትዮጵያ ውስጥ ትንሿ ቃል ትንሿ አረፍተ ነገር አንድ ሰው ውስጥ ወጣች የተባለችው ህዝብን በከፍተኛ ደረጃ ልክ ቅድም እንደተቀጸጽ ነው ምንማር እንደተደረገው ቦዝኒያ እንደተደረገው ሌሎች አካባቢ እንደተደረገው እልቂት የሚያመጣበት ዘመን ላይ ስላለን በጣም እንጠንቀቅ። ሩዋንዳ ኢትዮጵያ ውስጥ እንዳይመጣ፣ ሚያንማር ኢትዮጵያ ውስጥ እንዳይመጣ እና እግዚአብሔር ይጠብቀን። እግዚአብሔር ህሊናችንን እንድንመረምር ልቦናችንን ያስተካክልልን ማለት ነው ፈልገው።
እሺ አቶ ዳኛቸው ተሾመ በግል የሚሰሩ የአይቲ ባለሙያ ስለጊዜው እጅግ አድርጌ አመሰግናለሁ። ሰፊ ጊዜ ነው የሰጡን። በአድማጮቻችን ስም አመሰግናለሁ።
እኔም በጣም አመሰግናለሁ። ደናው
ከአዲስ አበባ ጥያቄ ላኩልን። አቶ ደረጀ ጂ የሚባላሉ የብዙ ጊዜ የጥያቄው መልስ ዝግጅታችን ተሳታፊ ናቸው። አመሰግናለሁ። የአቶ ደረጀ ጥያቄ በአገራችን አሁን ኢትዮጵያ ውስጥ የፈጠራና የተጋነኑ ወሬ ጥላቻዎች አለመግባባትና ግጭት እንዲስፋፋ ያደረጉ ነው። ህዝቡ አብሮ የመኖር አብሮ አገሩን የመገንባት ፍላጎት አለው። ፖለቲከኞች በተለይም አገር ውስጥ እና በውጭ አገር የሚኖሩ አክቲቪስቶች ጋዜጠኞች ነን ባዮች ያለምንም ይሉኝታ ኃላፊነት በጎደለው መልኩ ህዝቡን በፈጠራ ወሬ እያመሱት ነው። በሐሳብ የሚለያቸውን የፖለቲካ ቡድን ወይንም ግለሰብ ስብዕና በማግደፍ እንዲጠላላና ዋጋ ቢስ እንዲሆን ለማድረግ ያለ ርህራሄ የጥላቻ ወሬ ይነዛሉ። በጣም የሚያሳዝነው አብዛኞቹ ማለት ይቻላል ስለ ሀገር ስለ ህዝብ ደንታ የላቸውም። በሐሳብም የሚለያቸውን መሪዎች ሲነቅፉና በውሸት ሲወነጅሉ የሀገርን ጥቅምና ህዝብ ማዕከል በማድረግ ሳይሆን ለራሳቸው ሲሉ ነው በማለት ይገልጻሉ። አቶ ደረጀ እንግዲህ ቀደም ብሎ አቶ ዳኛቸው የመለሷቸው በርካታ ጥያቄዎች አሉ። አቶ ደረጀም ከዛ ይከታተላሉ የሚል ተስፋለን እና መሰግናለን ለሁሉ ሰው ተሳትፎ። አድማጮቻችን በዚህ ላይ ዝግጅታችንን እናጠቃልላለን። የተሳተፋችሁትን ጥያቄ በመላክ አስተያየት በመላክ በጥያቄው መልስ ዝግጅታችን ላይ ተሳትፎ ያደረጋችሁትን አድማጮቻችንን በሙሉ እናመሰግናለን። ዜር
ከዝታንና እንግዳዋን አቶ ዳኛቸው ተሾመን እናመሰግናለን። አድማጮች ስርጭታችንን ለማገባድ የቀሩን ጥቂት ደቂቃዎች ብቻ ናቸው። አሁን
አድማጮች አሁን ከመሰናበታችን በፊት ማጠቃለያ ዜና አላሰማ። የአፍሪካ ህብረትና ኢትዮጵያ በጋራ የሸመገሉት የሱዳን ወታደራዊ መሪዎችና የተቃዋሚዎቹ ድርድር ዛሬ የስልጣን መጋራት ስምምነት ላይ ተደርሶበታል። በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አነሳሽነት የተካሄደው ድርድር ወታደራዊ መሪዎቹና ተቃዋሚዎቹ በጋራ የሚሳተፉበት ያስተዳደር ምክር ቤት ለማቋቋም የሚያስችል ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና ሌሎች እንግዶች በዛሬው የፊርማ ስነ ስርዓት ላይ ተገኝተዋል። አወዛጋቢው የናይጄሪያ እስላማዊ ንቅናቄ የተባለው የሺያ እስልምና ቡድን መሪ ሼክ ኢብራሂም ኤልዛክዛኪ ለአጭር ጊዜ ለህክምና ከተጓዙባት ከህንድ በድንገት ወደ ሀገራቸው እንዲመለሱ መደረጉ ተሰማ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከአፍጋኒስታኑ ታሊባን ቡድን ጋር ሀገራቸው ስለያዘችው ድርድር ትናንትና ከብሔራዊ ጸጥታ አማካሪዎቻቸው ጋር መነጋገራቸውን ዋይት ሃውስ አስታወቀ።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናገድኳችሁ አሉላ ከበደ ነኝ ከአቀናባሪ ንጉሱ ታምሬ ጋር በዚሁ እንሰናበታለን። ነገ እሁድ ከሚሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። ሰላም ደህና ደህና።